ስብሰባ በሶስት ዋና አጀንዳዎች ላይ ነው ሲመረደር የነበረው። አንደኛው የንግድ ኢንቨስትመንትን መስፋፋት፣ በዛውም በአፍሪካና አሜሪካ መካከል ያለውን የኢኮኖሚ ግንኙነት ማጠናከር የሚል ነው። ሁለተኛው የአሸባሪነትን እና ጽንፈኝነትን እንዴት በጋራ መዋጋት ይቻላል፣ አገሮች እነዚህን ማህበራዊ ሰንኮፎች ከመዋጋት አንጻር ምን ሰርተዋል፣ ማን ከሌላው ምን መማር ይችላል በሚሉ ጉዳዮች ላይ የመከረ ነው። ሶስተኛው የዲሞክራሲና መልካም አስተዳደር ጉዳይ፣ ሰብአዊ መብት ጉዳይ ነው። አንደኛው የሰብአዊ መብትና የመልካም አስተዳደር ጉዳይ የተነሳበት ነው።
የኢትዮጵያ ሰራዊት በሶማሌ ውስጥ በቅርቡ ገብቶ ወጥቷል የሚሉ ዜናዎች ሲሰሙ ነበረ። ምን ያህል ሰራዊት ነው ሶማሌ ውስጥ ያላቸው?
ከአራት ሺህ የሚበልጥ ኢትዮጵያ ወታደሮች የአፍሪካ ህብረት ሰላም አስከባሪ ኃይል አካል ሆነው ዞን 3 እና 4 ዘርፍ አካባቢ ይገኛሉ። ትልቅ ስራ እየሰሩ ያሉ ናቸው። ወደዛ ገቡ የሚለው አይደለም ዜና መሆን የነበረበት። ሲጀመር አልገቡም፣ መደበኛ የሆነ እንቅስቃሴ ነው።
ምን ማለት ነው መደበኛ እንቅስቃሴ?
እንግዲህ አራት ሺህ በላይ የኢትዮጵያ ሰላም አስከባሪ ኃይል ሶማሊያ ውስጥ አለና ያ ሰላም አስከባሪ ኃይል ይወጣል ይገባል፣ ከዛ ይዘል እንቅስቃሴ የለውም። ትልቅ ዜና መሆን የነበረበት ሞቃዲሾ ውስጥ የአሸባሪነት ጥቃት ከተፈጸመ በኋላ ይህንን ጥቃት ካወገዙና ከኮነኑ ሀገሮች ውስጥ ኢትዮጵያ መጀመሪያ ሆናት። በዛ ብቻ አልተገታችም። 7 ቶን የሚደርስ የሕክምና መድኃኒት ወደ ሶማሊያ ልከናል። ከዛ በተጨማሪም ለዚሁ ድጋፍ የሚረዱ 4 የሕክምና ባለሙያዎች አሰማርተናል።
በውጭ ጉዳይ እንግዲህ ፖሊሲ በመታደርጉት በተለይ በጸጥታ ዙሪያ በመታደርጉት ግንኙነት የኢትዮጵያ የራሷ ጸጥታ እንደማያሳስባቸው የውጭ ዲፕሎማቶች፣ ኤምባሲዎች መግለጫ ያወጣሉ። በተለይ ኢትዮጵያ መንግስት የብዙሃንን ድምጽ እንዲሰማ የሚሰማበት መድረክ እንዲዳብር የፖለቲካ ምህዳሩን እንዲያሰፋ ይጠይቃሉ፣ ይመክራሉ። በውጪ በምትሄዱበትም ጊዜ በእርግጠኝነት ስለ ጸጥታ፣ ስለ አካባቢ ጸጥታ አስተዋሩ፣ ስለ ራሳቸው ሀገር ጸጥታ እንዴት ነው ብለው የሚጠይቋቸው ሁኔታ አለ። የሚያነሷቸው ጥያቄዎች ምንድናቸው? እናንተስ በዚህ ረገድ የሀገር ውስጥ ደህንነታችሁ እንደዚሁም ደግሞ የሀገር ውስጥ ደህንነታችሁ ከውጪ ከሌሎች ሀገር ደህንነት ጋር የተሳሰረ ስለሆነ ምንድነው የሚነሱት ጥያቄዎች? እናንተስ እያደረጋችሁት ያለው ምንድነው?
የግጭቶች አንደኛው ባህሪ በአንድ ቦታ የማይወሰኑ መሆናቸው ነው። ደቡብ ሱዳን ውስጥ ያለ ችግር ኢትዮጵያን ይጎዳል፣ በተግባር ታይቷል። በትንሹ የሙርሌ ችግር ሶማሊያ ላይ ያለ ሰላምና መረጋጋት ኢትዮጵያ ላይ ተጽዕኖ አለው። በተመሳሳይ ኢትዮጵያ ውስጥ ያለ የሰላምና መረጋጋት እጦት ሌሎቹንም አገሮች እንደሚጎዳ ይታወቃል፣ ይጠበቃል። ኢትዮጵያ ከ100 ሚሊዮን በላይ ሕዝብ ያላት አገር ናት። በአፍሪካ ቀንድ ካሉ አገሮች ትልቁ ኢኮኖሚ ያላት አገር ናት። ከብዙዎቹ አካባቢው አገሮች በተነጻጻሪ የተሻለ የሰላም ሁኔታ ያላት አገር ናት። ይሄ ሰላም ሲታወቅ ዳፋው ለሌሎችም እንደሚሰርፍ መገመት ይቻላል። ስለዚህ ወዳጆቻችንና አጋሮቻችን ኢትዮጵያ ውስጥ ያለ የሰላም እና መረጋጋት እጦት ሊያሳስባቸው ምንም ሊደንቀን አይገባም። ተገቢ ነው። ወዳጆቻችን እንደዚህ አይነት ሀሳብ ቢኖራቸው ሊገርም የሚገባ አይደለም። ትልቁ ነገር ግን ምንድነው? ከዚህ በፊት እንደገጠሙን ሌሎች ተግዳሮቶች የሚታለፍ የምንሻገረው ችግር እንደሆነ ስለሚረዱ ብዙም ስጋት አይገባቸውም። ከዛ ውጭ መንግስት የተለያዩ የፖለቲካ ኃይሎችን ለማቅረብ ምህዳሩን ለማስፋት የሚያደርገውን ጥረት ያደንቃሉ። በሚቻለው መጠን ሁሉ የመደገፍ ፍላጎት እንዳላቸው ይገልጻሉ።
የፖለቲካ ምህዳሩን ስለማስፋት ስናወራ ምርጫም እየመጣ ነው። የሀገር ውስጥ ጉዳይ ቢሆንም ግን ከውጭ ጉዳይ ፖሊሲ ጋር ተያይዘው የሚነሱ የዩናይትድ ስቴትስ መንግስት በየጊዜው የሚያወጣቸው መግለጫዎች ላይ የሚንጸባረቁ ጉዳዮች ናቸው። የአውሮፓ ህብረትም እንደዚሁ ብዙ አጋሮቻችሁ ተመሳሳይ ጥያቄዎችን ነው የሚያነሱላችሁ። መንግስታችሁ በፓርላማ 100% ነው መቀመጫውን ተቆጣጥሮ የሚገኘው። የተቃዋሚ ፓርቲዎችም ይሄንን የምትሉትን ውይይት እየረገጡ እየወጡ ያሉበት፣ አብይ የሚባሉት እየረገጡ እየወጡ ያሉበት እና የማይሳተፉበት ነው። ምን ፋይዳ ይኖረዋል? ምን አይነት አዲስ አቅጣጫ ይኖረዋል? በሀገር ውስጥ ያላችሁ ፖለቲካ አጠቃላይ ሀገሪቱን በብዙሃን ድምጽ ለመምራት በምታደርጉት ጥረት
እንግዲህ የገዢው ፓርቲና ተቃዋሚ ፓርቲዎች መካከል ውይይት ተካሂዷል። ከሞላ ጎደል በምርጫ ህጉ ላይ፣ በምርጫ ቦርድ አሰራር ላይ ሲካሄድ የነበረ ውይይት ነበር። ስኬታማ ነው። ይሄ በኢትዮጵያ የፖለቲካ ምህዳሩን ለማስፋት አዎንታዊ አስተዋጽኦ ያደርጋል። ዞሮ ዞሮ ይህንን መዝነው ለውጭ ግንኙነታችን ካለው ጠቀሜታ አንጻር ነው። የኢትዮጵያ ውጭ ግንኙነት እና ሀገራዊ ደህንነት ፖሊሲ ላይ በግልጽ እንደተቀመጠው የውጭ ጉዳይ ፖሊሲያችን መነሻ ከውስጥ ወደ ውጭ የሚመለከት ነው። ውስጣዊ ጥንካሬያችን በጣም አስፈላጊ ነው። በውጭ የሚኖርህ የዲፕሎማሲ ጥንካሬ የሚመዘነው በሀገር ውስጥ ባለ ጥንካሬ ነው። ስለዚህ ለዛ ካለው አስተዋጽኦ አንጻር ብቻ ሳይሆን ለዚህ ለወቅቱ የሚመጥን ተግባርም ስለሆነ እየተሰራ ያለ ነው። ዝርዝሩን የሚመለከታቸውን ወገኖች መጠየቅ ያስፈልጋል።